የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ መጋቢት 11 2011 ዓመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በምዕራብ ወለጋ ነጆ ወረዳ ከትላንት በስቲያ 5 ሰዎች በሸኔ ኦነግ ርዝራዦች ተገደሉ ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። ሟቾች የሰሩበት የነበረው የድርጅቱ አስተዳደርና መምሪያ ሰራተኛ በድርጊቱ ማዘናቸውን ገልጸዋል።
ተጎንኝ ላጣቸው ወንድሞቼ ቤተሰቦቻቸው መጥናናትን እንመኛለን ለማለት ያክልና።
በሌላ በኩል የኦነግ አመራሮች በተፈጸመው ድርጊት ማዘናቸውን ገልጸው ነገር ግን የኦነግ ሰራዊት አባላት ከመንግስትና ከአባገዳዎች ጋር በተደረገ ስምምነት ስልጣና ካምፕ ውስጥ ናቸው ብለዋል። ዝርዝር ዘገባውን ይዘናል። የዚህንና የሌሎችን ዘገባዎችን ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ ከዓለም አቀፍ ያጠናቀርናቸውን ዘገባዎች ይዘን ተመልሰን መተናል። በተባበሩት መንግስታት ድርጅት የተዘጋጀ የሊቢያ ጉባኤ በሚቀጥለው ወር ይከፈታል። ጉባኤው በክፍፍልና በሁከት ውስጥ በመትገኝ ሀገር ለረጅም ጊዜ ሲጠበቅ የቆየውን የምርጫ ዝርዝር አመላካች ይሆናል ተብሎ ይጠበቃል። የመንግስታቱ ድርጅት ልዩ ተወካይ ጋሳን ሳላም ትላንት ከትሪፖሊ በቪዲዮ አማካኝነት ለጸጥታው ምክር ቤት ባደረጉት ገለጻ በሀገር አቀፉ ጉባኤ ካልተጠቀምንበት የሚኖረን ሁለት አማራጭ ነው፣ አሁን ያለው አጣብቂኝ መቀጠል ወይም ግጭት መቀስቀስ ሲሉ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ሚያዝያ 14 የሚከፈተው ጉባኤ ሁለቱም ለመከላከል ይበጃል ሲሉም አክለውበታል። ከግብር ላይ ገቢ የሚሰርቁ የመንግስትና መንግስትና የባንክ ባለስልጣናትን በይፋ ላጋለጥ ነው ሲል የደቡብ ሱዳን ብሔራዊ ገቢ ባለስልጣን አስጠነቀቀ። እንደ አውሮፓውያን አቆጣጠር ባለፈው የካቲት ወር ከ9 ሚሊዮን ዶላር በላይ ገቢ መሰብሰቡን፣ ከዚያ በቀደመው ጥር ወር ደግሞ የሰበሰብነው 4.7 ሚሊዮን ብር እንደነበር ያነጻጸሩት የባለስልጣኑ ኮሚሽነር ኦሎምፒዮ ኦቲፒዮ፣ ሆኖም አሁንም ቢሆን ገንዘብ ወደ ግል ኪሳቸው የሚጨምሩ ጥቂት ምግባረ ብልሹ ባለስልጣናት አሉ ብሏል። መስሪያ ቤታችን በቅርቡ ስማቸውን ይፋ ያደርጋል ሲሉ ኮሚሽነሩ ገልጸዋል። ዓለም አቀፍ የረዴት ሰራተኞች ባለፈው ሳምንት 3 የደቡባዊ አፍሪካ ሀገሮችን በመታው ከባድ ዝናብ ያዘለ አውሎ ንፋስ ላይ ካደረሰው ውድመት በህይወት የተረፉ ሰለባዎችን ለማውጣትና አጣዳፊ እርዳታ ለማድረስ የተሯሯጡ ናቸው። የሞዛምቢኩን ቢየራ ከተማ ጠራርጎ ወደ አጎራባች ዚምባብዌና ማላዊ የዘለቀው ሳይክሎን ኢዳይ ባደረሰው ውድመት ከተቀረው ዓለም መገናኛ ላሳጣቸው ብዛት ያላቸው መንደሮች ምግብ በሄሊኮፕተር ከአየር መጣል ተጀምሯል። ከሶስቱ ሀገሮች የሞቱት ሰዎች ቁጥር ከ300 በላይ መድረሱም ተገልጿል። ባለፈው ሳምንት ኔዘርላንድስ አልትሬክት ከተማ በኤሌክትሪክ ተንቀሳቃሽ ከተማ አውቶቡስ ላይ ተከፍቶ ሰው በመግደል የተያዘው ተጠርጣሪ የሽብር አድራጎቶች ክስ ይመሰረትበታል ሲሉ አቃቤነ ህግ አስታወቁ። ቱርክ ተወላጁ ጎክማን ታኒስ 3 ሰዎችን የገደለውና ሌሎች 5 ሰዎችን ያቆሰለው ጥቃት ያደረሰው ብቻውን ነው ብለው እንደሚያምኑ አቃቢያነ ህጉ ገልጸዋል። ተጠርጣሪው ሆን ብሎ ለሽብር ለመፈጸም ተነሳስቶ ነው ወይስ የግል ችግሮችና አክራሪ አስተሳሰብ ምክንያት አለው ተብሎ የተደረገው ምርመራ ለማወቅ አቃቤ ህጎቹና ፖሊሶቹ እንደያዙት አስታውቀዋል። የ37 ዓመቱ ጎክማን የተያዘው ከጥቃቱ በኋላ 8 ሰዓት ፈጅቶ በተካሄደ አሰሳ ሲሆን ተጠርጣሪው ነገ በዝግ ፍርድ ቤት እንደሚቀርብ ታውቋል። በመጨረሻም ዜና እረፍት። የትምህርት ባለሙያውና ደራሲው የምርምሩ ሰው ተሾመ ዋጋው አረፉ። በ89 ዓመታቸው በሚኖሩበት በዩናይትድ ስቴትስ አና አርቦር ሚቺጋን ግዛት ከዚህ ዓለም በሞት የተለዩት ባለፈው ማክሰኞ ነው። ተሾመ ዋጋው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፕሮፌሰርነት ማዕረግ የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆንም አገልግለዋል። ፕሮፌሰር ተሾመ አገራቸው ውስጥ ብቻ ሳይሆን በጃፓን፣ በደቡብ ኮሪያ፣ በመካከለኛው ምስራቅ፣ በአጠቃላይ በማዕከላዊ ምስራቅና በሰሜናዊ አውሮፓ እየተዟዟሩ ያስተማሩ ዘመኑ ዓለም አቀፍ መምህር ነበሩ። 4 መጽሐፍት ደርሰዋል። በርካታ ጆርናሎችን አዘጋጅተዋል። የተለያዩ ምርምሮችንም አድርገዋል። ለተባበሩት መንግስታት ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት አገልግለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ወለጋ ነጆ ወረዳ ከትላንት በስቲያ 5 ሰዎች በሻኔ ኦነግ ዝራዦች ተገደሉ ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ኮሚሽኑ የተገደሉት የአባ ገዳዎችና የአገር ሽማግሌዎች ጥሪን ባልተቀበሉ የኦነግ ታጣቂዎች ነው ሲል ለክልሉ መገናኛ ብዙሃንም አስታውቋል። ተክስ ተከፍቶባቸው ከሞቱት መካከል ሁለቱ የውጭ አገር ዜጎች ናቸው ተብሏል። ኦነግ በበኩሉ አባገዳዎችና የአገር ሽማግሌዎች የእርቁን ኃላፊነት ከወሰዱ ወዲህ ከሰራዊቱ ጋር የነበረው ግንኙነት መቋረጡን ጠቅሶ ድርጊቱ በማንም ይፈጸም በማንም ሊወገዝ የሚገባው ነው ብሏል። ናኮር መልካ ተከታዩን ሪፖርት ይዟል።
ማቾች ሳራይዝ የተባለ በማደል ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀማሪ ያስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪኦኤ ተናግረዋል። ይግድያ ከመፈጸሙ 10 ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና ተቆጣጣሪው አቶ በጣሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ፓናኮ ማካኒሽና ህንዳዊው ሴሺዳር ኢንካታ ጋር ቁርስ በልተው 5 ኪሎ ሜትር ገደማ ወደሚርቀው የስራ ቦታቸው ዲፎርዲ በሚባል ሁለት ገቢና ባለው መኪና እንደተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጧቱ 1 ሰዓት ተኩል ገደማ በሁነዋቀዩ ቀበሌ ደጋ አዲ የሚባል ቦታ ላይ ሲደርሱ አምስቱም ሰዎች ተተኩሶባቸው እንደተገደሉና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪኦኤ ተናግረዋል። ለወረዳው አስተዳደር ጽህፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን ጠቅሰው ማንም ይሁን ማን ግን ሰላም ወዳድ ያልሆኑ ሲሉ ይገልጿቸዋል። አቶ ምትኩ ድርጅታቸው ከማድ ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታ ብረት ጥናት እስከሚያካሄድበት ነጆና ቦጂድርመጂ ወረዳ ቀበሌዎች ወርቅና እንዳለው ላለፉት 2 አመታት ከመንፈቅ ግዚያት ከማህበረሰቡ ጋር ተግባብተው እየሰሩ መቆየታቸውን ተናግረዋል። በተለዋቀዩና ሁነዋቀዩ ቀበሌዎችም 9 ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው 5 ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ።
ያኔ እኛ ተነጋነታችን ትግል ላይ ነን። ትግሉን ጨርሰን የራሳችንን ነጻነት እስከምንወስን ድረስ ይህንን ስራ አቁሙ፣ እሺ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ሰዋ ተናጥለው መኪናችን ጋራ ላይ ቆሞ ነበር። መኪናችንን ሰባብረው ላፕቶፕ፣ በር፣ ካሜራ፣ አንዳንድ የተወሰኑ ነገሮችን፣ ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ ይህንን ባለፈው አቆሙ ብለን ነበር፣ አሁንም ደጋሚ እየሰሩ ነው፣ ኮማንድ ፖስቱ ሰው እያረጉ ነው የሚል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ። ከዛ መነጭ ሊሆን ይችላል የምንሳቤ ኑሮ ነው።
ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳደረሳቸው የተናገሩት ሰራተኛው እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየሁ መላኩና በጣሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቀብር ስነ ስርዓታቸው ሲፈጸም የአቶ በቀለ ተፈራ የቀብር ስነ ስርዓት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ ሀገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ገልጾታል።
ለወደፊቱ የኛንም ድርጅት ጨምሮ ፎሬን ኢንቨስትመንት ወይ ደግሞ የውጭ ሀገር ኢንቨስትመንትን ጥላሸት እንዴት አድርገን እናስተካክላለን ለምለው ዙሪያ ወጣቱን በሚገባ፣ ማህበረሰቡን በሚገባ፣ የሃይማኖት አባቶችን በሚገባ፣ አባገዳዮችን በሚገባ መንግስት ተከታትለው ስልጠና ሰጠው። ለምሳሌ በደና ከወደ ምዕራብ ያለው እንደምታውቀው ነው፣ ፋብሪካ ነገር የለም፣ የሚሰራ ስራ የለም። ይመጣም እንደዚህ እየተደናቀፈ ስለሆነ ህብረተሰቡ ይህንን ትምህርት ወስደው በቂ ግንዛቤ አግኝተው ምንድን ነው ጥቅሙ፣ ምንድን ነው ጉዳቱ፣ እኛስ ምን እንጠቀማለን፣ መንግስትስ ምን ይጠቀማል፣ ሀገራችን ደግሞ ምንድን ነው የምትጠቀመው የሚለው ዙሪያ መንግስት ግንዛቤ ቢሰጥና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ አሰብ የማድረግ ደናቅኔ እንድናዳብር የምንመለከት ለማስተላለፍ ነው። በዚህ አጋጣሚ ከጎን ላጣቸው ወንድሞቼ ቤተሰቦቻቸው መጥናናትን እንመኛለን ለማለት ያጠላል።
የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታበላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና አላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቤን በሰጡት ቃለ ምልልስ ይህንን ብለዋል።
ኡሚ አርጫቱ ሸኔ አባው አራራ አቦቲን ገዳፊ ያርሰሊምብያ
የአባገዳዎችና አገር ሽማግሌዎችን ርቀ ያልተቀበሉ የሸኔውን ኃይሎች በነጆ ተለዋቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥሯል። እንሻውም ሰላም ባካባቢ እንዲደፈርስ የታቀደና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ ሀገር ዜጎች ናቸው። ባካባቢው ትንሽ ፋብሪካ የነበራቸው ናቸው። የጸጥታ አካልም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው።
ቃማ ተርካንቲ ከነሁለቴት ለጌሳ ጅራ
የወረዳ ጸጥታና አስተዳደር ጽህፈት ቤት ተወካይ አቶ ኢፍሬም በየነ በበኩላቸው ማክሰኞ ዕለት ጠዋት በስፍራው ሲደርሱ 45 የሚሆን ጥይት ቀላ እንደሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያያ አካል ባለመኖሩ ምርመራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪኦኤ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ትጥቁን በሰላማዊ መንገድ ለአገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሶ በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሃን ከሰጡ ጥቅስ መግለጫ መሆኑን ጠቅሰው ተከታዩን ብለዋል።
የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገዝ ነው። ስለዚህ ወነግ የተሰማውን ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድ ዝም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠው አስተያየት።
የብራፍ ቀጠና አዛዥ ጃልመሮ ወይም ኩምሳ ዲሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች ምሁራንና የአገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ ኮሚቴው በጉጥር ያልገለጻቸው ታጣቂዎች በጦር ላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባችን ወደ ሶማሌ ክልል ይወስደናል። የሶማሌ ብሔራዊ ክልላዊ መንግስት ከኦሮሚያና አፋር ክልል በግጭት ምክንያት ተፈናቅለው በድሬዳዋና ሶማሌ ክልል የሰፈሩ 665,000 ተፈናቃዮችን በቋሚነት ማስፈር ሊጀምር መሆኑን አስታወቀ። የክልሉ የአደጋ ስጋት አመራር ስራ ቢሮ ኃላፊ አቶ መሐመድ ፋታ በተለይ ለቪኦኤ እንደገለጹት 665,000ዎቹ መካከል 20,000 አባወራቸውን ቤት ሰርተው በቋሚነት በሶማሌ ክልል በሰባት ዞኖች ውስጥ በሚገኙ የ22 የተመረጡ ቦታዎች ሊያሰፍሩ እንዳቀዱ ተናግረዋል። ለዚህ የሚያስፈልጋቸው 4.9 ቢሊዮን ብር ሲሆን በአሁኑ ሰዓት ክልሉ በራሱ አቅም 120 ሚሊዮን ብር ወጪ አድርጎ 600 ቤቶችን በዚህ ሳምንት መገንባት ጀምራለሁ ብሏል። ቀሪውን ገንዘብ ከፌዴራል መንግስትና ከረጂ ድርጅቶች ጋር በመተባበር ሊሸፍኑ ማቀዳቸውን ገልጸዋል። አዲስ ቸኮል ዝርዝር አለው።
የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን 665,000 ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅዷል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሐመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም ያሉት አቶ መሐመድ ክልሉ አስቀድሞ የፌደራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ።
ኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ በፍላጋቶች መስጠት መቅረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅድ አውጥተናል። በእቅዱ መስረት 22 የተለያዩ አካባቢ አይደንቲፋይ አድርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሌ ክልል ውስጥ ሆኖ ሰባት ዞኖች ውስጥ የተለያዩ አካባቢ አይደንቲፋይ አድርገናል። ማለት የራሱ ጎሳ ያለው አካባቢ እንዲጠበቅ ነው የሚደረገው። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ 22 አካባቢ የተፈናቀሉ ናቸው። ረሺ ናቸው። ሁለት ሰባት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ግማሹ ደግሞ ከረርና ከሌሎች አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ያስቀመጥነው እቅድ አለ። 600 ቤት እንድንገነባና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ በዚህ ሰመታት ውስጥ የሚጀመር ነው።
በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ።
የተፈናቀሉ ሰዎች ያሉበት አካባቢ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሉ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። በእቅዱ መሰረት ክልሎቹ ያወጡትን እቅድ አብሮ ሆኖ ይቀናጃል። መንግስት ክዳን ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን ነው አሁኑን እቅዱ ኢንተግራውንድ ብንፈጽመው። እሱም በዚህ ሰምተት ውስጥ ይጀምራል። አሁን እኛ የወሰድነው ግን ወደ 4.9 ቢሊዮን የሚል በጀት ነው። ከፈደራሉ ጋር ተነጋግረን ፈደራሉ ፈንድራይዝን እያደረጉ ነው። በእኛ በኩልም ደግሞ ፍርስት ቤዝ 600 ቤት ለድሬዳዋ እና ለጂጂጋ አካባቢ ያሉትን ፍርስት ቤዝ አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ አንደኛ ዙር ነው። ግን የፈደራል ኢኮኖሚ አሁኑ ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል።
በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር 20,000 አባወራዎችን ከፌደራል መንግስትና ከሌሎች ረጆች ጋር በመተባበር ለማስፈር መታቀዱን አቶ ማህመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሐሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው ይላሉ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በትግራይ ክልል ከተለያዩ ዩኒቨርሲቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር እየተጋለጡ ነው አሉ። በቅርብ ጊዜ የክልሉ መንግስት ከሶስት ዞኖች ብቻ ስራ ፈላጊዎችን ለይቶ የስራ ምደባ ማካሄዱን አድሎ ፈጽሟል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ከሶስቱ ዞኖች በተለይ ስራ እንዲያገኙ እየተደረገ በእነዚያ አካባቢዎች የልማት ስራዎች ወደ ኋላ የቀረ በመሆኑ ነው ብለዋል። ሙልጌታ ጽብሃ ከመቀሌ በተከታዩ ዘገባ ሁሉንም ይዳስሰዋል።
ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በመህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓመተ ምህረት ከወላይታ ሰዶ ዩኒቨርሲቲ በኤሌክትሪካል መህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነንም ይገልጻው።
ከተመረቀም በኋላ ጊዜ ያው ስራት እንፈልግናል ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን ሁላችን አብረን ተመረቀን ያለን በዘመድ ወይም ደግሞ በየሆነ ሲንክሳር የሆነ ስራ አስራለሁ። እስካሁን 3 አመት ቆይቻለሁ። ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል ግን ፈተና አይወጣም። ስፔሻሊ በኤሌክትሪካል መካኒካል ኬሚካል በመህንድስና ዘርፎች ምንም አይነት ስራ አግኝተና አናቅም የለም።
አብርሃ ጽባህ የተባለ ሌላ ወጣት በ2008 ዓመተ ምህረት እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለሱና ለጓደኞቹ ምላሽ እንደተሰጠንም ይናገራል። በቅርብ ጊዜ ግን የክልሉ መንግስት ከደቡብ፣ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ በዚህም አድሎ ተፈጽሞብናል ይላል።
ስለዚህ ዘሎ በማዕራ አይኒ ትግራይ ካብጫፍ እስካብጫፍ ዘለ ነገር
መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በእኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት። መደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን እየለየህ መደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓመተ ምህረት በኋላ የተመረቁ የመህንድስና ባለሙያዎች ስራ ያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በዩኒቨርሲቲዎች 70% ተማሪዎች በዚህ ዘርፍ እንዲሰለጥኑ ያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላል። ይናገራሉ። ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል።
በሲቪል ሰርቪስ በክልል ያሉ ብዛትን ለማመጣጠር ሮሽ ለመስራት ነው ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድነው የተባለ አወዳደርን ያሰለፍናቸው ለከላ ታዲያ ይሄ በጣም የንቀት መልስ ነው የተሰጠን። የሚገርም ነገር ንቀት ያለበት ሌላው የማከላዊ የምስራቃዊ የመቀሌ ወይስ የደው ምብራቅ ተማሪስ ማለፍ አይችልም ወይ? የፈተናውስ የተካሄደ ማንስ ፈተነው? አልተፈተነም። ይሄ የውሸት ዜናም ተላልፏል። እስካሁንም ለኛ ምንም አይነት ወጥ እንትን ያለ በየዞኑም ይደናል በየዞኖቹም ይደናል። የማከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረው። የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማናችሁ? ህወሓት ናችሁ ወይስ አረና ነው የተባለው? ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሓትም አረናም ማንም እንዲያስተናግድ ነበር።
ይህ ያድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል።
ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው እኛም ፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን ምን የለን እንዋጋለን አይደለም እንሞታለን ነው። ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ለመውጣቱም ብዙ የተማሪውም ዝግጅት ላይ ነው ያለ መልስ ካልተሰጠው ሂደ ግን እኛ ድምጻችንን እንሰማም ልንል እንወጣ ነው። ከዚህ ውስጥ በግዌ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ኃይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ሲባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ ወጣ መንግስት ህገ መንግስት ማክበር አለበት።
ወጣቶቹ ላነሷቸው ስሞታዎችን መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከ3000 በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደኋላ የቀሩ በመሆናቸው ነው ብለዋል።
ከባቢ ምዕራብ፣ አብ ደቡብ፣ አብ ሰሜን ምዕራብውን
የምዕራብ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልኩ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ኃይልም የስራ እድል እንዲያገኝ ማድረግ አስፈልጊ ይሆናል ነው ያሉት። በትግራይ ክልል ከ295000 በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽባህ ማለም።
ሙልጌታን ላደረሰን ዘገባ እናመሰግናለን። ሙልጌታ እንግዲህ ቀጣዩን ሁኔታ ተከታትሎ ተጨማሪ ዘገባ ያደርሰናል ብለን ተስፋ እናደርጋለን። ያንንም እናደርጋለን። ወደ ተከታዩ ዘገባችን እንለፍ። ዩናይትድ ስቴትስ ባለፉት 2 አመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ በትንሹ 14 ሲቪሎች መገደላቸውን ዓለም አቀፉ የሰብአዊ መብቶች ቡድን ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። ለአሜሪካ ድምጽ መሐመድ ይሱፍ ከናይሮቢ ዘግቧል። ሰለሞን ክፍሌ በተከታዩ ዘገባ አጠናቅሯል።
በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ 73 ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሰን ባለም አቀፉ የሰብአዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው።
This report includes credible evidence that at least
ሪፖርቱ ሶማሊያ ውስጥ ከተካሄዱ ከ100 በላይ የአየር ጥቃቶች በአምስቱ በትንሹ 14 ሲቪሎች መገደላቸውንና ሌሎች 8 መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው።
መርማሪዎች ላቀረቡት ክስ መሰረት ያደረጉት የአይን ምስክሮችን፣ የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ.ም ወዲህ በሦስት እጥፍ ያሳደገችው፣ ፕሬዚደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሰራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽሕፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግስት ጋር በመተባበር የሚያካሂደው አፍሪኮም ትላንት ይፋ ባደረገው መግለጫው ባየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል። በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ ምርማሪዎች ወደ ሶማሊያ በመጓዝ በአንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙኡሚን አብዱራህማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ።
ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በህዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ህዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ።
የአምነስቲ ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የህዝቡን ህይወት ክፉኛ ጎድቷል ይላሉ።
Civilians are really worried. For example, they live under fear. They told many people we interviewed told us.
ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን፣ የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ህዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው።
እነዚህ በዩናይትድ ስቴትስ ጦር ሰራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግስት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ አቅርቧል።
እናመሰግናለን አድማጮች። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሞክቢል ያብሮ ዝግጅቱን በማቀናበር አብሮን ነበር። በነገው ምሽት እንገናኝ እያልኩኝ የዛሬው በዚህ ያበቃ። ደህና ደሩ። መልካም ምሽት።
Sono in radio di Sagala America.